Woruti walitti deebina nagaatti bulaa amma sagantaa afaan Amaaraatti fufu. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 18 2013 ዓ.ም ተመረጥ ዝግጅታችን አሁን ጀመረ። ጅማ ውስጥ እስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ መሐመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳሰበ።
ሐሳቡን በነጻነቱ በመናገሩ ብቻ መታሰር መከሰስ እንዲሁም ለሌላ እንግልት መዳረግ የለበትም። መሐመድ ዴክሲኮን ጉዳይ በዚህ አንግል የምናየው ነው የሚሆነው ማለት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አማካሪ አቶ ኢማድ አብዱል ፈታ ናቸው። ዘገባለን። የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ተከሳሽ ላምሮት ከማልን በነጻ አሰናብቷል። እርቅ ለአንድ ህብረተሰብ በአዲስ ምዕራፍ አዳዲስ ድሎችን እንደሚከፍት የሰላም ሚኒስቴር ዴኤታ ፍሬአለም ሽባባው ተናገሩ። መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አስቸኳይ ጊዜ አዋጅ መረጃ ማጣሪያ ባወጣው መግለጫ የህወሓት ቡድን በሰሜን እዝ የመከላከያ ሰራዊት እንዲሁም በማይካድራ ከተማ ከተፈጸመው ጥቃት ጋር በተያያዘ ተሳትፏላቸው በተባሉ አካላት ላይ በቀጣዮቹ ሳምንታት ውስጥ ክስ እንደሚመሰረት አስታውቋል። የአስቸኳይ ጊዜ መረጃ ማጣሪያው ዛሬ ባወጣው መግለጫው የኢትዮጵያ ሰብአዊ መብቶች ኮሚሽን በአክሱም ከተማ ተፈጽሟል ከተባለው ጾታዊ ጥቃትና ተያያዥ ጉዳዮች ጋር የቀረቡ ወንጀላዎችን ከዓለም አቀፍ የባለሙያዎች ቡድን ጋር ሆኖ እያጣራ መሆኑን አያይዞ ገልጿል። ማይካድራ ከተፈጸመው ጥቃት ጋር በተያያዘ 36 ተጠርጣሪዎች በዛሬው ዕለት ለሶስተኛ ጊዜ ፍርድ ቤት መቅረባቸውን ዜናው ጨምሮ አመልክቷል። በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና በፕሬዝደንታዊ አማካሪው በአቶ የማነ ገብረአብ የተመራ የኤርትራ መንግስት ልዑካን ቡድን ዛሬው ዕለት በካርቱም ከሱዳን ሉዓላዊ ምክር ቤት ፕሬዝደንት ከጀነራል አብዱልፈታህ አልቡርሃን ጋር ተገናኝቶ ተወያይቷል። ልዑካኑ የኤርትራ ፕሬዝደንት ኢሳያስ አፈወርቂ የሱዳንንና የኢትዮጵያን ግንኙነት በተመለከተ ለሱዳኑ መሪ የላኩትን መልእክት ያቀረቡ ሲሆን ይህንኑ መልእክትም ለሱዳን ጠቅላይ ሚኒስትር አብደላ ሐምዶክ አድርሰዋል ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ አስፍረዋል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለሱዳን መሪዎች በላኩት ደብዳቤያቸው ሁለቱ ጎረቤት ሀገሮች ልዩነቶቻቸውን በመግባባትና በትዕግስት መፍታት ያለባቸው መሆኑን አጥብቀው ማሳሰባቸውን የገለጹት ሱዳን ፕሬዚደንት አልቡርሃንና ጠቅላይ ሚኒስትር ሐምዶክ በዚህ ረገድ ኤርትራ እያደረገች ስላለው ያልተቋረጠ ጥረት ምስጋና ማቅረባቸውን የአቶ የማነ ገብረ መስቀል የትዊተር መግለጫ ጨምሮ አመልክቷል። አስከትለውም የሱዳን ፕሬዚደንትና ጠቅላይ ሚኒስትር ሀገራቸው ጊዜያዊ እክሎችን በሰላማዊ መንገድ ፈታ ከኢትዮጵያ ጋር ጠንካራ ግንኙነት ለመመስረት ብሎም ለቀጣናዊ ትብብር ለመስራት ቁርጠኝነቷን ገልጸውላቸዋል ብለዋል። ወደ ኮቪድ-19 ይዞታ ዜና ስናልፍ በኢትዮጵያ ከጤና ሚኒስቴር በሚወጣው ዕለታዊ መረጃ መሰረት ዛሬ ዕለት አዲስ አበባ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ 780 ሰዎች ተገኝተዋል። አገሪቱ ዙሪያ ባለፈው የ24 ሰዓት ጊዜ ውስጥ 6212 ሰዎች ተመርምረው አጠቃላይ የተገኙት 878 ሰዎች ሲሆኑ ከዚያ ውስጥ 60 ሰዎች በኦሮሚያ፣ 16 በአማራ ክልል፣ 12 በሲዳማ 4 በደቡብ ክልል 3 ሰው በሐረሪ 2 ሰው በድሬዳዋ 1 ሰው በቤንሻንጉል ክልል በቫይረሱ እንደተያዙ በመርመራ መገኘቱን እለታዊው የሚኒስቴሩ መግለጫ አትቷል። በተጨማሪም በዚሁ የ24 ሰዓት ጊዜ ውስጥ 3 ሰዎች አዲስ አበባ 2 ሰው በኦሮሚያ ክልል በሚገኙ የህክምና ማዕከላት ውስጥ በኮቪድ-19 ምክንያት ህይወታቸው ማለፉንም መረጃው ጨምሮ አውስቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም ዙሪያ በተጠናቀሩ የኮቪድ-19 ወረርሽኝ ይዞታና ተያያዥ ዜናዎች ደግሞ ፋይዘር እና በባዮንቴክ ህብረት የተሰራው የኮቪድ-19 ክትባት በሙከራ ወቅት ያስመዘገበውን አይነት ውጤታማነት አሁን እየተከተቡ ያሉ ሰዎች ላይ እያሳየ መሆኑን አንድ አዲስ ጥናት አመልክቷል። እስራኤል ክሌሊት የምርምር ተቋም ተመራማሪዎች ባካሄዱት 1.2 ሚሊዮን ሰዎች ያሳተፈ ጥናት እንደገለጸው ሁለት ጊዜ የሚሰጠው የፋይዘር ክትባት በማናቸውም የእድሜ ክልል ውስጥ ያሉ ክትባቱን የወሰዱ ሰዎች በቫይረሱ የህመም ስሜት በሚያመጣ ደረጃ እንዳይጠቁ በማድረግ ረገድ ክትባቱ 94 ከመቶ ውጤታማነት አሳይቷል። አንዷን ብቻ ክትባት ለወሰዱ ሰዎች ደግሞ 57 ከመቶ ቫይረሱን የመከላከል አቅም ሰጥቷቸዋል ይላል ጥናቱ። በአቻ ተመራማሪዎች ተገምግሞ በኒው ኢንግላንድ የህክምና መጽሔት ላይ የወጣው ይህ የእስራኤሉ ጥናት አገር አቀፍ የኮቪድ-19 ክትባት መርሃ ግብር ላይ ያተኮረ ግምገማ ሲካሄድ የመጀመሪያ መሆኑ ነው። ፋይዘር እና ባዮንቴክ ኩባንያዎች የሰሩት ክትባት ላይ የተካሄደው ብዛት ያላቸው ሰዎችን ያሳተፈ ሙከራ 95 ከመቶ ውጤታማነት ማሳየቱን አስታውቀው እንደነበረ የሚታወስ ነው። ሌላ ዜና፣ ሞደርና ኩባንያ ባለ ሁለት መርፌው የኮሮና ቫይረስ ክትባቱን ደቡብ አፍሪካ ላይ የተከሰተውን ኮሮና ቫይረስ እንዲዋጋ አድርጎ ማውጣቱን አስታወቀ። ክትባቱን ተጨማሪ ጥናት እንዲደረግበት ለብሔራዊ የጤና ተቋም ልከነዋል ብሏል። ፋይዘር እና ሞደርና ኩባንያዎች በቀጣዮቹ ወራት ውስጥ የክትባት ምርታቸውን ለመጨመር እቅድ ያላቸው መሆኑን አስታውቀዋል። ፋይዘር እስከሚቀጥለው የአውሮፓውያን አቆጣጠር መጋቢት አጋማሽ በሚኖረው ጊዜ ውስጥ የክትባት ምርቱን በእጥፍ በማሳደግ በየሳምንቱ 13 ሚሊዮን ለማድረግ እቅድ እንዳለው አስታውቋል። ሞደርና በበኩሉ በየወሩ 40 ሚሊዮን ክትባቶችን ለማቅረብ ተስፋ እንደሚያደርግ ነው የገለጸው። በሌላ ዜና ኮቪድ-19 ክትባት ምርትና ማከፋፈል ሂደት እንዴት ማሻሻል እንደሚቻል የአውሮፓ ህብረት መሪዎች ዛሬ በበይነ መረብ ጉባኤ ተቀምጠው ይወያያሉ ተብሏል። የህብረቱ አባል ሀገሮች ብሪታንያና ደቡብ አፍሪካ ውስጥ የተከሰቱትን በፍጥነት እየተዛመቱ ያሉ የኮሮና ቫይረስ አይነቶች በአዲሶቹ ክትባቶች አልበገር ይሉ ይሆናል የሚል ስጋት እንዳደረባቸው ተገልጿል። በሌላ ዜና በጃፓን የበጋ ኦሊምፒክስ አደራጆች የተለመደው የኦሊምፒክስ ችቦ ቅብብሉን ስነ ስርዓት ለመመልከት ለሚወጡ ታዳሚዎች ከት ያሉ የኮሮና ቫይረስ መከላከያ ደንቦችን አውጥተዋል። የኦሊምፒክ ችቦ ቅብብሉ በአውሮፓውያን በሚቀጥለው መጋቢት 25 ቀን ነው የሚከናወነው። መጨረሻም የሚያንማሩ የፖለቲካ ቀውስ አዲስ መልክ እየያዘ ነው። በመፈንቅለ መንግስት ስልጣን የተቆናጠጡት የጦር ሰራዊቱ መኮንኖች ደጋፊዎች የሆኑ ሰዎች ያንጎን ውስጥ የመፈንቅለ መንግስቱን ተቃዋሚዎች ላይ ጥቃት እንዳደረሱ ተዘግቧል። ብዙ መቶ ሆነው ትዕይንተ ህዝብ ለማካሄድ የወጡት የጦር ሰራዊቱ መኮንኖች ደጋፊዎች ከተማዋ መሃል ቆመው የነበሩ ሰዎች ሲጮሁባቸው ድንጋይና ቀስት እንደወረወሩባቸው ተገልጿል። የጦር ሰራዊቱ ደጋፊዎች አንደኛውን ሰው ሲደበድቡት የሚያሳይ እንዲሁም ቢያንስ አንዱ የጦር ሰራዊቱ ደጋፊ ጩቤ ይዞ የሚያሳይ ቪዲዮ በማህበራዊ መገናኛ ላይ ተለቋል። የሚያንማር የጦር ሰራዊት የሀገሪቱን ሲቪላዊ መሪ አውን ሳን ሱኪንና ሌሎችንም የሲቪሉን መንግስት መሪዎች በቁጥጥር ስር አውሎ ስልጣን ከያዘ ወዲህ በየቀኑ የተቃውሞ ሰልፍ እየተካሄደ ሲሆን ከሰልፎቹ በተያያዘ ቢያንስ የሶስት ሰዎች ህይወት አልፏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 18 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን ሰዎችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ጅማ ውስጥ እስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ መሐመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ ኦሮሚያ ክልል ውስጥ በተለያዩ ቦታዎች የፍርድ ቤቶች ትዕዛዞች አለመከበራቸው አሁንም አሳሳቢ ነው ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች።
ወረዳ 1 ፖሊስ ጣቢያ ከየካቲት 6 2013 ዓ.ም ምረት ጀምሮ ታስሮ የሚገኘው መሐመድ ዴክሲሶ በዋስ እንዲለቀቅ የጅማ ከተማ ወረዳ ፍርድ ቤት የካቲት 16 2013 ዓ.ም ምረት ያሳለፈውን ውሳኔ በመተላለፍ እስካሁን አለመለቀቁ እንዳሳሰበው የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰማኮ ገልጿል። መሐመድ ዴክሲሶን ጨምሮ በፍርድ ቤት የዋስትና መብት ተከብሮላቸው እስር ላይ የሚገኙ ሌሎችም እስረኞች በአፋጣኝ እንዲለቀቁ ኮሚሽኑ አሳስቧል። የኢትዮጵያ የሰብአዊ መብቶች ኮሚሽን አማካሪ አቶ ኢማድ አብዱልፈታ ሐሳብን መግለጽ እንደማያሳስር ተናግሯል።
ሐሳብን በነጻነት የመግለጽ መብት በኢትዮጵያ ሕገ መንግስትም ሆነ በሌሎች ዓለም አቀፍ ሕጎች እንዲሁም ሌሎች አዋጆች በግልጽ የተቀመጠና መነሻውና መድረሻው ገደቡ ምን እንደሆነ በግልጽ የሚታወቅ መብት ነው። ይህ መብት በባህሪው ሰዎችን ሊያስቀይሙ ሊያስቆጡ የሚችሉ ነገሮችን ሊያስከትል ሊያመጣ ይችላል። ያ ማለት ግን ያ ነገር ስላስቆጣን፣ ስላናደድን፣ ስላስቀየመን ህጉ ወንጀል ነው ብለው እስካላስቀመጠ ድረስ መንግስትም ይሁን ሌሎች አካላት ወንጀል ነው ተብሎ ወንጀልን ማቋቋም የሚችል ድርጊት እስካልፈጸመ ድረስ ግለሰቡ ሀሳቡን በነጻነቱ በመናገሩ ብቻ መታሰር፣ መከሰስ እንዲሁም ለሌላ እንግልት መደረግ የለበትም። መሐመድ ዴክሲሶንም ጉዳይ በዚሁ አንግል የምናየው ነው የሚሆነው ማለት ነው።
ኦሮሚያ ክልል ውስጥ የፍርድ ቤቶች ትዕዛዝ አለመከበር ኮሚሽኑን እንዳሳሰበው አቶ ኢማድ ገልጿል።
በኦሮሚያ ክልል በተለያዩ ቦታዎች በተለያየ ምክንያት በተለያዩ ወንጀሎች ተጠርጥሮ በቁጥጥር ስር የዋሉ ሰዎች ነገር ግን ፍርድ ቤት በዋስትና ወይንም በሌላ መልኩ ከእስር እንዲለቀቁ ትዕዛዝ የሰጠባቸው ሰዎች እስር ላይ እንዳሉ እናውቃለን። በተደጋጋሚ ቅሬታዎች ለመስሪያ ቤታችን ይቀርቡልናል። ይህን በማስመልከት በግልጽም ይሁን በሌላ መንገድ የሚመለከታቸው አካላት ለእነዚህ ችግሮች መፍትሄ እንዲሰጡ በተደጋጋሚ ጥሪ አድርገናል። ነገር ግን ችግሩ እስካሁንም አሳሳቢ በሆነ ደረጃ የቀጠለ መሆኑን ነው የምንረዳው።
ማንኛውም ሰው ሀሳቡን በነጻነት የመግለጽ መብት እንዳለው በኢትዮጵያ ሕገ መንግስት አንቀጽ 29 መደንገጉን ያስታወሱት የጅማ ዩኒቨርሲቲ የሕግ መምህር ኦፕሲናን ግርማ እንዲህ ብለዋል።
እሱ የተናገረው ቃል በወንጀል ሕግ አንቀጽ 23 መሰረት አንድ ወንጀል ሊባል የሚገባው አንደኛ በሕግ ሲከለከል፣ ሁለተኛ ድርጊት ሲፈጸም ነው። ስለዚህ ሶስት ነገሮች መሟላት አለባቸው። ከሶስቱ ነገሮች አሁን ይሄ ወንጀል ነው ተብሎ የተደነገገ ነገር አይደለም። ምክንያቱም የፖለቲካ እስረኛ ይፈታ የሚል ቃል ከወንጀል ሕጉ አንጻር ስናየው የሚያስቀጣ የተከለከለ ተብሎ ሊወሰድ አይችልም። በወንጀል ባያስከስሰው አድሚኒስትሬቲቭ ነገሩን ከዛ አንጻር ሊታይ ይችላል። ጅማ ዩኒቨርሲቲ ራሱ የሚያየው ነገር እንጂ በወንጀል ሕግ አንጻር የሚታይ ነገር አይደለም።
ምርቁ መሐመድ ዴክሲሶ በጅማ ዩኒቨርሲቲ ተማሪዎች ምረቃ ስነ ስርዓት ላይ ፍትህ ለሀጫሉ ሁንዴሳ ጀዋር መሐመድ ይፈታ ብሎ በመጮህ በፖሊስ ተይዞ ሁለት ጊዜ ፍርድ ቤት መቅረቡንና ፍርድ ቤት የነበረውን ሂደት ጠበቃው አቶ ኦብስናን ለአሜሪካ ድምጽ አብራርቷል።
መጀመሪያ ጊዜ ቀጠሮ ሲጠየቅ ሁከትን የማነሳሳት ወንጀል ተጠርጥሯል የሚል ነው። በዛው መሰረት ፍርድ ቤት ሊመረመር 7 ቀን ሰጥቶ ነበረ። 7 ቀን አልቆ ቀጠሮ እንግዲህ በ15 ነው የተቀጠረው። የካቲት 15 መርማሪ ፖሊስ እሱን ይዞ ሲቀርብ ተጨማሪ ጊዜ ቀጠሮ 14 ቀን ነው የጠየቀው። በዚህ ቀጠሮ የተጠየቀው ፍሬ ነገር ደግሞ አንደኛ ከታጠቀ ኃይል ጋር ግንኙነት አለው፣ ሁለተኛ የጅማ ዩኒቨርሲቲ እና ተማሪዎችን አደራጅቶ ሁከት ሊቀሰቅስ ሲዘጋጅ ስለነበረ እሱን እንመረምራለን የሚል ነበር። ፍርድ ቤቱ ይሄንን የሚያሳይ ማስረጃ ወይም የሚያሳዩ ነገሮችን መርማሪ አላስረዳም በሚል የተጠየቀውን ጥያቄ ውድቅ አድርጎ ዋስትና መብት ሰጠው።
በኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫና በተነሱት ሌሎችም ጥያቄዎች ላይ ምላሽ የሰጡት የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ተከታዩም ብለዋል።
ፖሊስ የፍርድ ቤቶችን ውሳኔ ወይንም የፍርድ ቤቶችን ሂሳብ አልተቀበለም የሚለው ነገር በአሰራር በእነሱ መካከል በተቀናጀ ሁኔታ የሚሰሩ ስራዎች እንዳሉ ሆኖ እያንዳንዱ የራሱ ኃላፊነት አለው፣ የራሱን ተጠያቂነት አለው። በቼክ ኤንድ ባላንስ አሰራር አንደኛው ሌላውን የመጠየቅ ስልጣን ያለው ስለሆነ ትዕዛዙ ያልተከበረለት ፍርድ ቤት ትዕዛዙን ባለማስከበሩ ያንን ትዕዛዝ ያላከበረውን አካል በሕግ የመጠየቅና ተጠያቂ የማድረግ ኃላፊነቱን መወጣት ይችላል የሚል እምነት አለኝ። ይሄ የሕግ አሰራር ስለሆነ መብቴ ተጎድቷል ብሎ የሚያስብ አካል ካለ በዛ መልክ ሕጉን የማስከበርና መብቱን የማስጠበቅ ስልጣን ስላለው ያንን ማድረግ ይችላል የሚል እምነት አለኝ። ከዛ ውጪ በኦሮሚያ የሰብአዊ መብት ጥበቃ ላይ ምንም አይነት ገደብ የተጣለበት ምክንያት የለም። ሀሳቤን በነጻነት የመግለጽ ማለት የሌላውን ሀሳብ ሳይጋፉ የራሴን ሀሳብ መግለጽ ነው። ያ ህግንና ስርዓትን ተከትሎ የሚደረግ የሀሳብ መግለጽ ጉዳይ የሚከለከልበት ምክንያት አይኖርም። መንግስት ሁኔታዎችን እያመቻቸ እንጂ ጫና እየፈጠረ አይደለም። በመንግስት ደረጃ የሚገለጽ ምንም አይነት ነገር በክልላችን የለም ብሎ ማለት ይቻላል። ሰብአዊ መብቶች እየተከበሩ ናቸው።
በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አራርሳ መርዳሳ፣ የኦሮሚያ ጠቅላይ አቃቤ ህግ ሁሴን ኦስማን እና የጅማ ዞን ፖሊስ መምሪያ ኃላፊ ኮማንደር ፉፋ መገርሳ ጋር በተደጋጋሚ ደውዬ መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጠውን እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ወንጀሎች ሁለተኛ ችሎት ፌዴራል ከፍተኛ ፍርድ ቤት በሶስት ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። ተከሳሽ ላምሮት ከማልን በነጻ አሰናብቷል። በሌላ ችሎት የነ አቶ ጀዋር መሐመድ የህክምና ውሳኔ ለምን እንዳልተፈጸመ ታስረው እንዲቀርቡና መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት ኃላፊው ውሳኔ ያልተከናወነው ከበላይ በመጣ ትዕዛዝ ነው ብለዋል። ሙክታር ጀማል ዝርዝር አለው።
አንደኛ ተከሳሽ ጥላያሚ በሀጫሉ ሁንዴሳ ግድያ ዋና አቀነባባሪ በመሆን በሰውና በሰነድ ማስረጃ መረጋገጡን ነው ከፍተኛ ፍርድ ቤት የገለጸው። ችሎቱ እንዳስረዳው አርቲስት ሀጫሉ ሁንዴሳ የተገደለበት የጥይት እርሳስ ከአንደኛው ተከሳሽ ቤት ከተገኘው ሽጉጥ ውስጥ የተተኮሰ መሆኑን በምርመራ አረጋግጧል። የፖለቲካ አስተሳሰብን ከግብ ለማድረስ ሰው በመግደል መንግስት ላይ ጫና ለመፍጠር ድርጊቱን መፈጸሙንም ማረጋገጡን የተገለጸው በ2012 የወጣውን የጸረ ሽብር አዋጅ በመተላለፍ በሚል የጥፋተኝነት ብይን የሰጠው ፍርድ ቤቱ ተከሳሽ እንዲከላከልም ወስኗል። ሁለተኛ ተከሳሽ ከበደ ገመቹ አርቲስት ሀጫሉ ሁንዴሳን ተኩሶ መግደሉ መረጋገጡን ፍርድ ቤቱ አመልክቷል። ይህንን ያደረገው አንደኛ ተከሳሽ ጥላያሚ ገለን እንዘርፈዋለን ስላለው ዝርፊያን ለመፈጸም አቅዶ እንደሆነም ጠቁሟል። በመሆኑም በ1996 የወጣውን የወንጀል ሕግ አንቀጽ 540 በመተላለፍ ጥፋተኛ ተብሎ እንዲከላከል ብያኔ ተሰጥቷል። ሦስተኛ ተከሳሽ አብዲ አለማየሁ በግድያ ወንጀል ያለውን ተሳትፎ የሚያስረዳ የሰውና የሰነድ ምስክር አለመቅረቡን የገለጸው ፍርድ ቤቱ ግድያው ሲፈጸም ተመልክቶ ለሕግ አካል አለማሳወቁን ግን ጠቅሷል። በዚህ መሠረት በ1996 የወጣውን የወንጀል ሕግ አንቀጽ 443 ሕዝባር አንድን በመተላለፍ ጥፋተኛ ተብሎ እንዲከላከል ተበይኗል። አራተኛ ተከሳሽ ላምሮት ከማል በወቅቱ ከሟች አርቲስት ሀጫሉ ሁንዴሳ ጋር የነበረችና ግድያው እንዲፈጸም ያመቻቸች በሚል አቃቤ ሕግ ክስ የከፈተባት ናት። የፌዴራል ከፍተኛ ፍርድ ቤት ግን ይህንን የሚያስረዳ የሰውም ሆነ የሰነድ ማስረጃ የለም በማለት ዛሬ ከእስር እንድትለቀቅ በይኗል። ከአንደኛ እስከ ሦስተኛ ያሉ ተከሳሾች ጥላያሚ፣ ከበደ ገመቹና አብዲ አለማየሁ በተሰጠው ብያኔ ላይ እንዲከላከሉ ለመጋቢት 20ና መጋቢት 21 2013 ቀጠሮ ተሰጥቷል። በሌላ ችሎት የእነ አቶ ጀዋር መሐመድ የሕክምና ሂደት ለምን እንዳልተፈጸመ ታስረው ቀርበው መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ ቀርበው ምላሽ ሰጥተዋል። አዛዡ እንዳሉት ተከሳሾቹ ወደ ተባለው የሕክምና ማዕከል ቢሄዱ ሊደርስ የሚችል የጸጥታ ችግር እንዳለ የሚያሳይ ዳሰሳ ጥናት ተደርጓል ብለዋል። የፍርድ ቤቱ ትዕዛዝ ያልተፈጸመውም በዚህ ጥናት መሰረት ከበላይ አካል በመጣ ተዛዝ ነው በማለትም መልሰዋል። ተዛዙን የሰጠው የበላይ አካል ማን እንደሆነ ግን አዛጁ አልገለጹም። ከፍተኛ ፍርድ ቤቱ አቶ በቀለ ገርባ ወደ ህክምና እየሄዱ መንገድ ላይ በታገዱበት ወቅት ኃይሉን ይመራ የነበረ የማረሚያ ቤት ፖሊስ ረዳት ኢንስፔክተር ድሪባ ሰንበታና ባልደረቦቹ ለፊታችን ሰኞ የካቲት 22/2013 ቀርበው እንዲያስረዱ ትዕዛዝ አስተላልፏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ዘገባ እናልፋለን። እርቅ ለአንድ ህብረተሰብ አዲስ ምዕራፍና አዳዲስ እድሎችን እንደሚከፍት የሰላም ሚኒስቴር ዴታ ፍሬአለም ሽባባው ተናገሩ። መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ። መለስካቸው አምሃ ዝርዝር አለው።
የሰላም ሚኒስቴር ከወራት በፊት በተለያዩ ሀገሪቱ ክፍሎች ማህበረሰብ ተኮር ውይይቶችን ሲያካሂድ ቆይቶ የአድዋን ድል 125ኛ ዓመት ምክንያት ባደረገ መልኩ ዛሬ ባዘጋጀው የውይይት መድረክ ላይ የሰላም ሚኒስቴር ሚኒስትር ዴኤታ ፍሬአለም ሽባባው ተገኝተው ለኢትዮጵያ እርቅ እንደሚያስፈልጋት አስገነዘቡ። የሀገሪቱ የተለያዩ ማህበረሰቦች ልዩ ልዩ የእርቅና የሽምግልና ባህሎችና የበለጸጉ እሴቶች እንዳሏቸው አስታውሰው ለዛሬ የሀገሪቱ ችግሮችም ጠቃሚ ሊሆኑ እንደሚችሉ ጠቁመዋል። ሚኒስትሯ ጨምረው እንዳስረዱትም የእርቅ ሂደትና ክንዋኔ በብዙ ሀገሮች የኖሩ ችግሮችን ለመፍታት እንደቻለም የደቡብ አፍሪካን ተመክሮ ጠቅሰዋል። ባጭሩ እርቅ የቀድሞውን ዘግቶ አዲስ ምዕራፍ መጀመር ነው ብለዋል።
እርቅ አዲስ ቀን፣ አዲስ እድል፣ አዲስ ዘመን ለትውልድ ይሰጣል። ብዙ ልጆቻችን ካለፈው ከተደረገው ነገር ጋር ተቆራኝተው ዛሬ ሊሰሩት የሚገባቸውን ነገር እንዳያደርጉ እነሱንም ፕሮቴክት ያደርጋል። እርቅ ሲካሄድ ህብረተሰብ ፋታ ያገኛል፣ አሳቢዎች ይነሳሉ፣ ሰራተኞች ነፃነት ያገኛሉ፣ ምሁራን በነፃነት ወደፊት መሮጥ ይችላሉ፣ በጉልበትም በእውቀትም የሚሰሩ ሰዎች ያለምንም ሰቀቀን ወደፊት መሄድ ይችላሉ። ባውንደሪውን ጥሰው ሄደው ብዙ ርቀት ሄደው ሀገራቸውን ማገልገል ይችላሉ። ስጋቶች ይወገዳሉ።
ሚኒስትሯ እንዳብራሩት በሀገሪቱ በአሁኑ ወቅት የመናቆሪያና የጥል መንስኤ የሚሆኑት ርዕሶች በእርቅ አማካይነት በሚፈጠረው አዲስ ምዕራፍ ሌላ እድል የሚሰጡ የእውቀት መነሻዎች ሊሆኑ እንደሚችሉም ጠቁመዋል።
ጥያቄዎች እንደ ጥያቄ ተይዘው የምርምር ርዕሶች ብቻ ይሆናሉ እንጂ የዛሬ ብዙ ዓመት በፊት የተሰሩ ችግሮች ዛሬ በሚሰሩ ጉልበቶች ላይ አያሸማቅቁም፣ ስጋት አይፈጥሩም። ነገር ግን ከስህተቶች ይማራሉ። ሰዎች በፍጹም ነፃነት ሆነው ራሳቸው ፍርድ መስጠት ይችላሉ። እርቅ ይህንን ያደርጋል። ፍጹም ነፃነት ያለበት አስተሳሰብ፣ ፍጹም ነፃነት ያለበት የስራ ሜዳ፣ ፍጹም ነፃነት ያለበት ምሁራን የሚሳተፉበት የምሁራን መድረክ፣ የእውቀት ቦታ ይፈጥርልናል። ምንም አድሎ የሌለበት፣ ተንኮል የሌለበት በዛ ቦታ ላይ ሆኖ በበዳይም በተበዳይም ቦታ ላይ ሆኖ በፍጹም ነጻነት ሆኖ ለማየት ከዚህ የሚገኘው ትምህርት ለትውልድ እንዴት ይጠቅማል ለማለት እድል ይሰጣል።
ዶክተር ሳሙኤል ተፈራ በሰላም ሚኒስቴር የሚኒስትሯ ፖሊሲ አማካሪና በአዲስ አበባ ዩኒቨርሲቲ ማህበራዊ ኮሌጅ የአፍሪካና የእስያ ጥናትና ምርምር ረዳት ፕሮፌሰር ናቸው። እርሳቸው ለቪኦኤ እንደተናገሩት እንደ ማንኛውም ሀገር በኢትዮጵያም ልዩነቶች አሉ። ሰዎች እነዚህን ልዩነቶች ለመፍታት ዋና ምርጫቸው ኃይል ሆኗል። ከጥቂት ዓመታት በፊት ኃይልን በብቸኝነት ሲጠቀሙ የቆዩ መንግስታት እንደነበሩ አስታውሰውም ዜጎች ሁሉ የዚያ ገፈት ቀማሾች እንደነበሩ በመግለጽ አዲስ መንገድ መፈለግ አለብን ይላሉ።
ከዛ ወጥተን ሰላምን ማስፈን ካስፈለገ፣ መቀራረብ ካስፈለገ የእርቅ ልቦና ሊያስፈልገን ይችላል። አእምሯችን፣ ልባችን ይቅር ለመባባል ያለፈው አልፏል፣ ከዚህ በኋላ ግን አንድ ሀገር ውስጥ ነው የምንኖረው፣ ልጆቻችን የሚኖሩበት ሀገር ነው። በቀልን ቂምን ሳናወርስ በጋራ የምንገንባትን ሀገር በጋራ የምንኖርባትን ሀገር እናቁማት። ሀገር ሲኖር ነው መኖር የሚችለው። ይቅርታም ስነስርዓት የሚፈጸመው ሀገር ሲኖር ነው። ስለዚህ ለሀገር ስንል እርቅ መፈጸም አስፈላጊነቱን ለማሳየትም ነው።
ዶክተር ሳሙኤል እንደሚሉት የአድዋ ድልና ክብርም በእርቅ ላይ የተመሰረተ ነው።
የተለያዩ መሳፍንቶች በራስ ገዞች የራሳቸውን መንግስት ፈጥረው ከሴንትራል መንግስቱ ጋር ከንጉሱም ጋር እርስ በርስም በግዛት ወሰን በግብር በብዙ ነገር ይጣሉ ነበር፣ ይጋጩ ነበር እና ሰላም አልነበረም። ግን ሀገር ላይ የመጣ ጠላት ሲገጥም ሀገር መቅደም ስላለበት ለጸቡም ለፍቅሩም ለደስታውም ሀገር መቆም ስላለበት መኖር ስላለበት ያንን ወደ ጎን ትተው በቅን ልቦና በርቅ መንፈስ ነው የዘመቱት። ያንን በማድረጋቸው ነው ይሄንን ሀገር ያቆዩልንና ያቆሙልን። ስለዚህ እርቅ እዛም ውስጥ አለ፣ አድዋ ውስጥም አለ። እርቅ አንድነታችን ውስጥ፣ ጥንካሬያችን ውስጥ፣ ድላችን ውስጥ። አሁን ኮርተን አልተገዛንም ብለን አንገታችንን ቀና አድርገን ስንሄድ እዛ ውስጥ እርቅ እንዳለ ማሰብ ይገባናል፣ ከጦርነቱ ባሻገር ማለት ነው።
በመድረኩ ላይ እርቅን በተመለከተ 3 የጥናት ጽሑፎች የቀረቡ ሲሆን አንዳንድ ታዳሚዎችም ጥያቄዎችን በመጠየቅና የግል ሀሳባቸውን በመሰንዘር ተሳትፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን። ለጥያቄው መልስ ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። አቶ ጊዳና መድህን የትግራይ ዴሞክራሲያዊ ፓርቲ ትዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶች በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ለሁለቱ እንግዶቻችን ጥያቄዎቻቸውን በሚከተሉት አድራሻችን እስከ ነገ አርብ የካቲት 19 ድረስ አድርሱን። ለጥያቄዎቻችሁ 202-205-9942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3505 ለዋትሳፕ ብቻ። ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል አት ቪኦኤ አምሃሪክ በፌስቡክ ይላኩልን። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንን በመጠቀም ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ እንደውልላችኋለን። የአሜሪካ ድምጽ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። በአዲግራት ዩኒቨርሲቲ ተማሪዎች የነበሩና በሰሜኑ የኢትዮጵያ ክፍል በተከሰተው የጸጥታ ችግር ምክንያት በመቀሌ ዩኒቨርሲቲ አሪድ ግቢ ትምህርታቸውን እንዲያጠናቅቁ የተደረጉ 2000 የሚጠጉ ተማሪዎች በተለያየ አውቶቡስ ወደ አዲስ አበባና ወደ ተለያዩ ከተሞች ወደሚገኙ ቤተሰቦቻቸው እንዲመለሱ በማድረግ ሂደት ውስጥ ሐሙስ ዕለት በአንድ መኪና ላይ ታጣቂዎች ባደረሱት ጥቃት 2 ሴትና 4 ወንድ በአጠቃላይ 6 ተማሪዎች የመኪናው ረዳትና 2 የፌዴራል ፖሊስ አባላት መገደላቸውን የአሜሪካ ድምጽ ያነጋገራቸው ከጥቃቱ መትረፋቸውን የሚናገሩ ተማሪዎች ገልጸዋል። በሌላ በኩል በመቀለ ዩኒቨርሲቲ የተማሪዎች ፕሬዝዳንትና የአገር አቀፍ ተማሪዎች ህብረት ምክትል ፕሬዝዳንት አብርሃላይ አረፈ አይኔ ጥቃቱ በደረሰ ዕለት ከተማሪዎቹ የስልክ ጥሪ ሲደርሳቸው ለሳይንስና ቴክኖሎጂ ሚኒስቴርና ለሚመለከታቸው ኃላፊዎች ማሳወቃቸውን ገልጾ በዛ መሰረት ተጨማሪ ድጋፍ እንደተደረገላቸው ተናግሯል። በሌላ በኩል ከ6 ሟች ተማሪዎች የአንዱ ወንድም ተማሪዎቹ የተገደሉበት አውቶቡስ በመቃጠሉ ምክንያት አስክሬን ማግኘት እንዳልቻሉና እንዲሁ መርዶን እንደተነገራቸው ገልጸዋል። ተማሪዎቹ የአርሶ አደር ልብስና የትግራይ ሚሊሻያ የለበሱ ታጣቂዎች ጥቃቱን እንደሰነዘሩባቸው ገልጸዋል። በዚህ ጉዳይ ላይ ከህወሓትም ሆነ ከፌዴራል መንግስት ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በተደጋጋሚ በመደወል መረጃ ለማግኘት ያደረግነው ጥረት
ጥረት አልተሳካም። በሌላ በኩል ተማሪዎቹ ጥቃት ደርሶባቸው በሆስፒታል ህክምና እንዳገኙ ከሆስፒታል ያገኘነው መረጃ ያስረዳል። የተማሪዎቹ ቃለ ምልልስ ተካቶበት የተሰናዳው ዘገባ ቀጥሎ ይቀርባል። የአሜሪካ ድምጽ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ 3 የዩኒቨርሲቲው ተማሪዎች እንደተናገሩት ከዚህ ጥቃት ከተረፉት 35 ተማሪዎች መካከል 7ቱን ቤተሰቦቻቸው እንደወሰዷቸው፣ 8ቱ ጥቁር አንበሳ ሆስፒታል ተወስደው ክትትል እየተደረገላቸው እንደሆነና 20ዎቹ ተማሪዎች ደግሞ በአዲስ አበባ አንድ ሆቴል ውስጥ ተቀምጠው የቤተሰቦቻቸው ለመሄድ እርዳታን እየጠበቁ እንደሚገኙ ይናገራሉ። የካቲት 6 ተመርቀው ጊዜያዊ የትምህርት ማስረጃቸው እስኪሰጣቸው በመጠባበቅ እስከ የካቲት 10 እዚያው ዩኒቨርሲቲ ውስጥ እንደቆዩ አንድ ስሙ እንዲገለጽ ያልፈለገ ተማሪ የካቲት 11 2013 ዓመተ ምህረት ስለደረሰው ሁኔታ ሲናገር የአዲግራት፣ የአክሱምና መቀሌ ዩኒቨርሲቲ ተማሪዎች በአንድ ላይ እየተማሩ ስለነበር ትምህርታቸውን የጨረሱ የአዲግራት ተማሪዎች ቶሎ እንዲወጡ እንደተነገራቸው ይገልጻል። ከዚያም ወደ አዲስ አበባ መንገድ ያስጀመራቸውን ሁኔታ ያስረዳል።
መቀሌ ዩኒቨርሲቲ ሙራት አለባችሁ የሚል ነገር አመጣና በቀን 10 ትኬት ቆረጥም ማለት ነው ወደ አዲስ አበባ ለመምጣት ትኬት ቆርጠን ጠዋት ነው የተነሳነውና ያው በምን እንደሆነ እናቅም፣ ሁለት መኪና ውስጥ ሁለት ፌዴራል ፖሊሶች ነበሩ። እኛ ስንገባ ማለት እኛ ሰላም ነው ብለን ነው እንደዚህ ነገር ይገጥመናል ብለን አላሰብንም። ጉዞ ጀመርም ማለት ነው ወደ አዲስ አበባ። አዲ መስኖ የምትባል አካባቢ ላይ ስንደርስ ነው ሁለት መሳሪያ ሰዎች ከፊት ለፊታችን መንገዱ ተዘግቷል ሲያስቆሙ ተመለከትን ማለት ነው። መኪናው ወዲያው በፍጥነት ነው እና ፌዴራሎች ወጥተው ተኩስ እርስ በራስ የተጀመረው ማለት ነው። እና አንዱ ፌዴራል እና አንዱ ፊት ለፊት የነበረው ሰውዬ ያው እርስ በራስ ሊመጡ ችለዋል።
ከዚያም ከተራራው ላይ በተለያየ አቅጣጫ ወደ መኪናው መተኮስ ተጀመረ ይላል ይኸው ተማሪ።
እና ግን ብዙ ናቸው ለካ ተራራው ላይ በጣም ብዙ ሚኒሻዎች ነበሩ። እና ቀጥታ ወደ መኪናውን ወደ መደብደብ ነው የመጡ። በሶስት አቅጣጫ ስለሆነ በጣም ተኩሱ ሲበረታ ሹፌሩ እንደምንም ብሎ መኪናውን ወደ አንድ ጠርዛ ይዞ ገለበጠው ማለት ነው። እና በአጋጣሚ ያው ስናይ መኪናው ወድቋል፣ ረዳቱ ተመቷል፣ ሹፌሩም በቃ ብቻ ያልሆነ ነገር ይታይ ነበር እዛ ቦታ ላይ። 41 ተማሪዎች ነበርን። ያው እንደ አጋጣሚ ነው 6 ተማሪ ሲመጣ በጥይት ያው ህይወቱ አለፈ ማለት ነው። እና 2 ፌዴራል ፖሊሶችም እነሱም ያው ሞተዋል። አንድ ረዳቱም ያው የለም። እና 7 ተማሪ ምናምን በጣም ከባድ ነው። ስቀስቲል ነው መሳሪያው ላልወጣላቸውም ከባድ ጉዳት ነው። ነገ ተብለን ነው ቁጭ ብለን የጠበቅን ያለ ነው ማለት ነው። 2 በጣም የተጎዱትን እዛው ቤተሰቦቻቸው እዛው እኛ እናሳክማለን ብሎ ወስደዋቸዋል። አሁን የቀረ ነው 28 ምናምን ተማሪ እዚ አብሮናለ ማለት ነው።
ተኩሱን ከፊት ለፊት የከፈቱት ሚሊሻዎች ማን እንደሆኑ ለማወቅ ችላችኋል?
ማን እንደሆኑ ያው ማወቅ አይከብድም ነበረ ማለት ያው ልብሳቸውም እኛ እኔ ከዚህ በፊት በነገራችን ላይ መጀመሪያ እንደዚህ አይነት ነገር ትግራይ ክልል ሲጀመር ማለት ነው እኔም የኤርትራ ከተሰደዱ ተማሪዎች አንዱ ነበሩ። የሚለብሱትን ምናምን ነገር አቅናቅ ነበር እና ያው ሚኒሻዎች ናቸው እዛ ቦታ ላይ የነበሩት ማለት ነው። እስኪ ትግራይ ሚኒሻሮች ሲለበሱ ማለት ነው ይህ አብዛኛውን ጊዜ ሚኒሻዎች የሚለብሱት ልብስና አድግማሾቹ ያው ላይክ እንደ ገበሬ ነው የለበሱት።
የምን ሚሊሻ?
የትግራይ ክልል ሚሊሻ። ሁላችንም እንደዛ ከተደረግን በኋላ ሁላችንም ተሰብስበን ወደ ተራራው ጫፍ ይዞ ወጥቶ ነበረ።
ማን ይዟቸው ወጣው?
በታጣቂዎቹ።
እሺ።
ከዛ ነው ተራራው ጫፍ ወስደው ፈትሸውም ከዛ ነው በአንድ መኪና ጭኖ ላቁም ማለት ነው ፌዴራሎቹ ወዳሉበት ቦታ ማለት ነው።
ተራራው ጫፍ ላይ ምን አያችሁ?
ተራራው ጫፍ ላይ ሰፈር ነው፣ አንድ ሰፈር ናት። እዛ አካባቢ ብዙ ቤቶች አሉ እዛ አካባቢ ማለት ነው። እና የሆነ ስብሰባ ምናምን የሚያደርጉበት ቦታ ይመስለኛል።
ብዛት አላቸው?
ብዛት አላቸው 40 ነው።
ሌላዋ እንዲሁ በተመሳሳይ ስሟ እንዳይጠቀስ የጠየቀች ተማሪ አውቶቡስ ውስጥ ፊት ለፊት በኩል ተቀምጣ እንደነበር ትናገራለች። በዚህ ጥቃትም ቤቲ የተባለች ጓደኛዋ ከአጠገቧ ሕይወቷ ማለፉን ገልጻልናለች።
ከፊት ሶስተኛ ደረጃ ነበር። 2 ሰዎች ከፊት ነበሩ። ምን ልበልሽ ብቻ በጣም ያስደነግጣል። በአንድ ጊዜ ነው ሁሉ ነገር በቃ ፍርስርስ ያለው። እነዛም ከፊት ወርዶ እንትን ሲል እነዛም 2 ሞቱ። ፍንጮ ተማሪ ነን ናቸው። ፍንጮ ተባል ስንወጣ ማት ከፊት መኪና በቃ በደንብ የተቀለጠለቀው ብታይ ብቻ ከፊት የነበሩ እና አንድ ጓደኛ ከፊት እና ከኋላ የነበሩ ሰዎች ሲሞቸዋለ ወይ።
ሌላው 3ኛው ተማሪ ከመቀለ ዩኒቨርሲቲ ግቢ ከወጡ በኋላ ያጋጠማቸውን በስፋት ይተርካል።
ጉዞ ጀመር ነው ከመቀለ 1:30 እንደተጓዝን ዘዋኒ የምትባል ገጠር ነገር አለች። ከዋኒ ትንሽ ወረዳ እንደ 40 ኪሎ ሜትር ከዋኒ 30 ኪሎ ሜትር 40 ኪሎ ሜትር ርቀት ላይ አዲ መስሎ የምትባል በጣም ገጠር በረሃለች። ገደል እና ተራራ ቦታል ወደ ማይጨው እና አላማጣ መገንጠያ እሱ ላይ ከርቭ ላይ ትንታጠፍ 2 የታጠቁ ኃይሎች ድንጋ መንገዱን ገብተው ጠበቁ። ከርቭ ሰሮን አላየም
ያጠፋት ሁለት ፌዴራሎች ለምን እኛ ጋር እንደገቡ የምናውቀው ነገር የለም። አጅበው ይሁን ከመቀሌ ወደ አዲስ አበባ እየሄዱ ይሁን የምናውቀው ነገር የለም። ሁለት ፌዴራሎች አብረውናሉ። በችላ ውስጥ 44 ተማሪ የያዘው ሁለቱ ፌዴራሎችም አብረውናሉ። ሲያስቆሙ ሁለቱ ፌዴራሎቹ ወጡና ተኩስ ይጀመራል። እዛ ፌዴራሎቹ ና እነዛ ሁለቱ ከየት መጣ ማይባላይ ከተራራ ላይ ተኩስ ጀመረ። በጣም ብዙ ናቸው። በቤት በኩል እንደሚተኩስብን አናውቅም። ሁላችንም ተማሪዎች መኪና ውስጥ ነው። እንዳለ መኪናው ተደበደበ። ሁለቱ ፌዴራል እዛው ሞቱ። ከዛ በኋላ ሙሉ መኪናውን ደበደቡት። ከነዚ አንዱ ተጎድቶ ሙተዋል። ከነሱ አንድ ሞተ። ሁለቱ ፌዴራል እዛው ሞቱ። ከዛ በኋላ መኪናው መደብደብ ጀመሩ። አላባሩም። በጣም መኪናው ተደበደበ። ምረዳቱን ታመቱ ወርቋል። ሹፌሩ እንደምንም መቶ አስፓልት ላይ ስለሆነ እነሱ ከተራራ ሲመጡ ስለነበር ቀጥታ መስተዋቱ እንዳለ ጨርሰ ተማሪ ዛ የተመታው ተመታ የሞተውም እዛው ሞተ። ሁላችንም ተማሪዎች ደም በደም ሆነ። ሹፌሩም ደም የሚመጣና ተመልሶ መኪናው እንዲጠቀልና ወደ ተራራው ገለበጠው። መኪናው ተራራ ላይ ሆነ ስለነበር ሲተኩስ ነበረው። ወደ ተራራው ሲገለብጠው ያው ትንሽ ተኩሱ ትንሽ በረደል ለአንድ ማስገዳይ ቀሚሆን በረዳል። ከዚያ አልበቃቸውም ብሎ ከተራራው ወርደው አስፓልት ላይ መተኩስ ጀመሩ። ሁሉም ተማሪ ተማሪ ነን ተማሪ ነን ተማሪ ነን በማለት በጩኸት እንደዛ በምናሰማበት ሰዓት ሰሙን። ተው በቃ ውረዱ ውረዱ አሉ በትግረኛ። ወረድን። የሞቱትም እዛው ክተናቸው ወረድን። የቆሰሉትም አንዳንድ ይዘናቸው ወጣል። የት ይዘውን እንደሆነ አናውቅም። ብቻ ተራራ ከዛ መኪናውን እዛው ክተን ወደ ተራራ ይዘውን ሄዱ። እቃችን፣ ዶክመንታችን፣ ላፕቶፕ እና ሁሉም ነገር እዛው መኪና ላይ ክተን እጃችንን ወደ ላይ አድርገን ወደ ተራራ ይዘውን ሄዱ። አንድ ሰዓት ነው 40 ደቂቃ 60 ደቂቃ በቃ አንድ ሰዓት የሚሆን ወደ ተራራው ጉዞ ይዘውን ሄዱ። ከዛ በኋላ እዛ አስቀምጠው የሆነ ወሬዎች ጀመሩ፣ ፍተሻ ጀመሩ። ማንነታችንን ለማወቅ ማንነታችንን አጣርተው ተማሪ መሆናችንን ሲያውቁ ሹፌሩም እንደ ድንገት ያው ተጎድቷል። አልሞተም ነበር፣ አብሮም ነበር። እሱንም ትንሽ መቱት። በትግረኛ ሲያወራቸው እንዴት ዛሬ በይቀት ተስራል እንዴት ተማሪ ይዘት ያለ ያንተ ጥፋት ነው ብለው እሱን መቱት። እንዴት በይቀት ተስራል እንደሆነ እያወቅ እንዴት ይዛቸው ትወጣለህ የእናንተ ጥፋት ነው ብለው ማለት ነው። ከዚያ ያለውን ነገር እዛው በቃ የቆሰሉት አሉ ወደ 9 ተማሪዎች እነሱ ደም እየፈሰሰባቸው ነው። እርዳታም የለም፣ ተራራ ላይ ነው፣ ምንም ነገር የለም። እዛ በጣም በቃ ተማሪው ያለቅሳልን በጣም ለቅሶ ነበር። በዛ ሰዓት ትላልቆቹ ሚኒሻ የታጠቁ ነበሩ። እነሱ በጣም አዘኑ። ወጣቱ በጣም ሀይል ላይ ነበር፣ ተቆጡ ነበር።
ከዚያ አቅራቢያ ወዳለች ከተማ እንዲሄዱ መደረጉንም ይናገራል።
የቆሰሉትን ይዘን በሁለት ወጣቶች ተላክን ወደ ከተማ። ከተማ እንደሄድም የሆነ አይሱዚ ነበር በዛ ቀን ጥቃት የደረሰበት አይሱዚ ነበር። አንድ አላማጣ አይሱዚ ሹፌሩ ተመቶ አላማጣ ሆስፒታል ገብቶ መኪናውን ረዳቱ ነበር ሲጠብቅ የነበረው። ረዳቱን አዋርተው ውሰዷቸው ወደ ሆስፒታል ተባለ። ወደ ሆስፒታል በምንሄድበት ሰዓት ጥቃት ከደረሰበት 40 ኪሎ ሜትር ላይ የሆነች በረሃ ላይ መከላከያዎች አሉ። የኛ መከላከያዎች የኢትዮጵያ መከላከያ ሰነተው ቢግት ሶስተኛ ሻለቃ የሚባሉ አሉ። እነሱ ጋር አይሱዚ ይዞን ሄደ። እነሱ ኢመርጀንሲ ብለው ለተጎዱ 9 ተማሪዎች እንደዚህ እርዳታ አደረጉልን። በጥጥ በምናምን በምናምን አድርጉን ያው ትንሽ ለአንድ ቀን የሚሆን እዛ አደርን በራ ውስጥ አደርን። እነሱ ደግሞ የሆነ በዛው አይሱዚ የረዳቱ ይዞት ወደ አላማጣ መሆን ሄድን። መሆን የምትባል ቦታ መሆን እንደሄድን እዛ ሌላ መከላከያዎች ተቀበሉ። እነሱ ደግሞ ታጅበን ወደ ቆቦ ሆስፒታል ጄኔራል ሆስፒታል ሄደን
ህይወታቸው ስላለፈው ተማሪዎች ረዳቱና የፌዴራል ፖሊሶቹ አስክሬን ሁኔታ ምንም እንደተናገሩ ሲሆን ከነዚህ ተማሪዎች አንዱ ጋሻው ዳኛ የተባለው የአካውንቲንግ ተመራቂ ተማሪ እህት ስመኝ ዳኘው ደቡብ ክልል ጭኮ በተባለች ከተማ ነዋሪ ስትሆን ከመርዶ በስተቀር ያዩት ነገር እንደሌለ ትናገራለች።
መንገድ ላይ ሆነ ታግዷል። ግማሹ ሞታል፣ ግማሹ ቆስሎ ነው። ምንና መታችሁ ብለን ወንድሞቼ ሲሄዱ ስጠይቁ ጓደኛ እኔ ባል እያየ ነው ሞተው እኔም ልጄ ነው ወጣሁት። በጥይት ከመቱ በኋላ ራሳቸውን አቃጥለዋል።
ትላንት ምሽት ከአዲስ አበባ ተመልሶ መርዶን ለቤተሰቦቹ ያረዳው አንተነህ ዳኛ የተባለው የሟች ወንድም ከጥቃቱ የተረፉትን ተማሪዎች አዲስ አበባ አግኝቶ የወንድሙን መሞት ከመስማቱ ውጪ አስክሬን እንዳላገኘ ገልጿል።
በወሬ ወሬ የሰማ ነው። በአካል ምንም ነገር አልተገኘም። እዛ እንግዲህ እስከ ቦታው ድረስ ባንሄድም ከዚያ የተረፉ ልጆች አዲስ አበባ ላይ ሆቴል ተይዞላቸው እንደነበሩ ያው የዚህ አካባቢ ልጆች አሉ፣ ሌላ ተመራቂዎች እዛ የአክሱም ዩኒቨርሲቲ ተማሪዎች እና ከእነሱ ስልክ ምናምን ወስደን ሄድን አዲስ አበባ እና ያው መርዶ ነው። እኔ መጀመሪያ መረጃ ነበረ፣ ምክንያቱም ልጆች ራያ አላማጣና ቆቦ አካባቢ ማውቃቸው ልጆች ነበሩ እና እነሱ ሆስፒታል የሚሰሩ ስላሉ እነሱ መረጃውን ሰጥተውኝ ነበር። ስድስት ሞተዋል። ያው የኛ ለቅሶ ያው ጋሻው ነው የሚባለው ስሙ የሚያገኝ ሞተው ወንድሜ ነው፣ ታናሽ ወንድሜ ነው።
በሌላ በኩል በመቀሌ ዩኒቨርሲቲ የተማሪዎች ፕሬዚዳንት እና የአገር አቀፍ የተማሪዎች ህብረት ምክትል ፕሬዚዳንት አብርሃ ላይ አረፈ አይኔ ጥቃቱ በደረሰ ዕለት ከተማሪዎቹ የስልክ ጥሪ ሲደርሰው ለሳይንስና ቴክኖሎጂ ሚኒስቴር እና ለሚመለከታቸው ኃላፊዎች ማሳወቁን ገልጿል። ጥቃቱን በተመለከተ በህወሓት በኩል ኃላፊነት ወስዶ ያወጣው መግለጫ የለም። ከፌዴራል መንግስቱም ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በመደወል መረጃ ለማግኘት ያደረግነው ጥረት አልተሳካም። ተማሪዎቹ ከአንድ ቀን አዳር በኋላ እንደተወሰዱበት የተናገሩት የቆቦ ሆስፒታል ስራ አስኪያጅ አቶ ካሳሁን አዲሱ አርብ ዕለት የካቲት 12 ምሽት 35 ተማሪዎች ሆስፒታል ደርሰው ጉዳት የደረሰባቸው 12ቱ ሕክምና እንደተደረገላቸው ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ የትግራይ ክልል ጊዜያዊ አስተዳደር ምላሽ እንዲሰጠን ያደረግነው ሙከራ አልተሳካም። ነገር ግን ባለፈው ሳምንት ጊዜያዊ አስተዳደሩ ባወጣው መግለጫ ክልሉ እንዳይረጋጋ ለማድረግ የተበታተኑ የህወሓት ኃይሎች መኖራቸውን ጠቅሶ ህብረተሰቡ ከነዚህ ኃይሎች ራሱን እንዲያርቅ ምክረ ሐሳብ ለግሶ ነበር። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባ እናልፋለን። የሐዋሳ ሐይቅ አያያዝ በዚሁ ከቀጠለ የመጥፋት አደጋ እንደተጋረጠበትና አሁን በከፍተኛ ብክለትና ህመም ላይ መሆኑን በኢትዮጵያ ሐይቆችና ወንዞች ላይ በርካታ ምርምር በማድረግ የሚታወቁት የሐዋሳ ዩኒቨርሲቲ ከፍተኛ ተመራማሪ ፕሮፌሰር ዝናቡ ገብረ ማርያም ለቪኦኤ ተናገሩ። ፕሮፌሰር ዝናቡ ገብረ ማርያምን ያነጋገረው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ ልኳል።
ከሐዋሳ ሐይቅ ጋር ለአርባ ዓመታት ገደማ የሚተዋወቁ በአንድ ወቅት የሐዋሳ ዩኒቨርሲቲ ፕሬዝዳንት ሆነው ያገለገሉ አሁን ደግሞ በዩኒቨርሲቲው ከፍተኛ ተመራማሪ የሆኑ በርካታ የምርምር ስራዎችን የሰሩ በተለይም በኢትዮጵያ ሐይቆች በወንዞችና በውሃ ሀብቶች ላይ የተለያዩና ጥልቀት ያላቸውን የጥናት ስራዎችን ለብቻቸውና ከሌሎች ተመራማሪዎች ጋር ያካሄዱትን ፕሮፌሰር ዝናቡ ገብረ ማርያምን ቪኦኤ ስለ ሐዋሳ ሐይቅ ጠይቋቸዋል።
የሐዋሳ ሐይቅ እንግዲህ ለሐዋሳ ከተማ ቅርብ የሆነ አጎራባች የሆነ በሲዳማ ክልል ውስጥ ያለ ሐይቅ ነው። እንግዲህ አንዴ በእንስት አንዴ በተባይ ጾታ ነው የምንነጋገረው። ከኦሮሚያ ጋርም የሚዋሰን ሐይቅ ነው። ወደ 150 ኪሎ ሜትር ስኩዌር ስፋት ያላት፣ ከፍተኛ ጥልቀቷ ደግሞ እስከ 21 ሜትር እንደ ጊዜው ሁኔታ አንዳንድ ጊዜ እስከ 23 ሜትር ሊደርስ የሚችልና አማካይ ጥልቀቷ ደግሞ 11 ሜትር የሚሆን አንድ ብቻ ወደ ውስጧ የሚገባ ወንዝ ያላት፣ በተረፈ ከውስጧም ወደ ውጭ የሚወጣ ፍሳሽ የሌላት፣ ከውጭም ከጥቁር ውሃ በስተቀር ሌላ ወደ ውስጧ የሚገባ ፍሳሽ የሌላት፣ ተፈጥሮ ፍሳሽ ማለቴ ነው፣ ወንዝ የሌላት ሐይቅ ነች። በሳይንሳዊ አነጋገር በጣም ያልተበከለች ነገር ግን በብክለት ጎዳና ላይ ያለች ሐይቅ ናት ማለት ይቻላል።
ፕሮፌሰር ዝናቡ የሐዋሳ ሐይቅን እንደ ቅርብ ወዳጃቸው እንደሚያዩት ተናግረው የመጀመሪያ የዶክትሬት ዲግሪያቸውን የተመረቁበትንም የምርምር ስራ የሰሩት በሐይቁ ላይ መሆኑን ጠቅሰው ከቱሪዝም ባለፈ ለሰው ልጅ ጥቅም ሊውል እንደሚችል አስረድተዋል።
ለመጠጥም፣ ለመስኖም፣ ለእንስሳትም፣ ለዋናም አሁን የሚከለክል ገደብ ላይ አይደለችም። በሐይቁ የምዕራብ ክፍል ያለው ህብረተሰብ ደግሞ በቀጥታ በመጠጣት ይጠቀማል። ግን ይሄ ከጊዜ ወደ ጊዜ እየተለወጠና እየከፋ የመጣ ስለሆነ ሁልጊዜ በዚህ ይቀጥላል ማለት አንችልም።
በምርምር ስራቸው ያገኙትን እውቀት መሰረት በማድረግ የሐይቁን ስነ ፈጣርና የአካባቢው ህዝብ ለሐይቁ ያለውን እምነት ተናግረዋል። ፕሮፌሰር ዝናቡ
በስምጥ ሸለቆ ውስጥ ካሉት ከሌሎቹ ሐይቆች ጋር ከብዙ ሺህ ዓመታት በፊት የቅርብ ቁርኝት የነበራት ሐይቅ ናት። ግን የሐይቁ አፈጣጠር ከእሳተ ገሞራ ጋር እና ከምድር መናወጥ ቴክቶኒክ ሙቭመንት ከሚሉት ጋር የተገናኘ ነገር ነው ያላትና ለብቻዋ ተነጥላ የነበረች ሐይቅ ሳትሆን ከሌሎቹ ሐይቆች አካል እንደነበረች ነው ጥናት የሚያመለክተው። ይሄ እንግዲህ ከብዙ ሺህ ዓመት በፊት ነው። የአካባቢው ሰው ለሐይቁ በጣም አክብሮት እንዳለውና መቆርቆር እንዳለው ከሐይቁ ጋር ደግሞ በጣም የተቆራኘ ስሜት እንዳለው የዛሬ 40 ዓመት በፊት የሀገር ሽማግሌዎችንና አባቶችን ሰብስበን ባነጋገርንበት ወቅት አምላክ ለእኛ የሰጠን ልዩ ስጦታ ነው ብለው እንደሚያምኑ መረዳት ችያለሁ።
ሐይቁና የሐዋሳ ከተማ ነዋሪዎች እንዲሁም የአካባቢው ማህበረሰብ ያላቸው ቁርኝነት እጅግ የተነከረ መሆኑን ተናግሯል።
ከራሴ ለመጀመር ወደዚች ሀይቅ የመጣሁት የዛሬ 42 ዓመት ነው። በአዲስ አበባ ዩኒቨርሲቲ ያኔ የአዋሳ መለስተኛ ግብርና ኮሌጅ አስተማሪ ሆኜ ተቀጥሬ መጣሁ። ከአዲስ አበባ ዩኒቨርሲቲ እንደተመረቁና በመጣሁ እለት በቀጥታ ወደ ሀይቁ ነው የመጣሁት እና እዚቹ አሁን ያለሁበት ቦታ ነው የተቀመጥኩት እና እዚህ ቁጭ ብዬ ሀይቁን አየሁ። በጣም ገረመኝ። ጸጥታው፣ ውበቱ እንዳሁን አልነበረም። የሀይቁን ቀለም ራሱ ያኔና ዛሬ በአይን መለየት ይቻላል፣ የቱን ያህል ቀለሙ እየተቀየረ እንደመጣና በጣም ያምር ነበር። እና አብዛኛውን ጊዜ ለማረፍ ስፈልግ፣ ለማንበብ ስፈልግ፣ ጸጥታ ስፈልግ እዚህ ነበር የምመጣው። ከዚያ የአሁኗ ባለቤቴን እጮኛዬንም ወደ አዋሳ ሳመጣ ለጉብኝት መጀመሪያ የመጣ ነው ወደ ሀይቁ ነው። ስዳር ደግሞ የምሳ ግብዣ የተደረገው እዚሁ ሀይቅ ዳር ነው። ትልልቆቹ ማስታወሻዎቼ ከሀይቁ ጋር የተገናኙ ናቸው እና እኔ ብቻ አይደለሁም፣ ብዙ የከተማውም ህዝብ በመሳሳት ነው የሚያየው። የሀይቁና የህዝቡ ወይም የሀይቁና የከተማው ቁርኝት በጣም ጣፋጭ ግንኙነትም አላቸው፣ መራራ ግንኙነትም አላቸው። ጣፋጩ ግንኙነት ሀይቁ ለነዋሪው የሚሰጠው ጥቅም ነው፣ ህዝቡ ደግሞ ከሀይቁ የሚያገኘው ደስታ ነው። መራራው ግንኙነት ደግሞ ከእንቅስቃሴው ከከተማው እድገት የተነሳ በሀይቁ ላይ እየመጣ ያለ የብክለት ጫና ነው። ስለዚህ አንዳንድ ጊዜ ያላቻ ጋብቻ የሚሉት አይነት አብሮ የማይሄድ ቁርኝት አይነት ያሰኛል። ምክንያቱም ከተማው ሲቆረቆር ሀይቁን አንድ ቀን ይጎዳል ተብሎ ጥናት ተጠንቶ አይደለም የተጀመረው። ያው በዛን ጊዜ እንደነበሩ እንደ ማንኛውም ከተማ ለውሃ ቅርብ መሆኑ ታይቶ ይመስለኛል። ግን እየቆየ ህዝብ ብዛት ሲመጣ ከሀይቁ አቀማመጥ የተነሳ ከተዳፋቱ የተነሳ ማንኛውም ጠብታ፣ ማንኛውም ደረቅ ቆሻሻ ሀይቁ ውስጥ እየገባ ግንኙነቱን መራራ አድርጎታል እና ለሐዋሳ ከተማ መታወቂያዋ ነው ማለት ይችላል።
ፕሮፌሰር ዝናቡ ሀይቁ አሁን ያለበትን ሁኔታ ሲናገሩ የሐዋሳ ሀይቅ ወደ አለመኖር እያመራች ነው ብለዋል።
ሀይቆች ይወለዳሉ፣ ያረጃሉ፣ ይሞታሉ። ይሄ ያለ የተፈጥሮ ክስተት ነው። ማንኛውም ሀይቅ በሰው ባይነካም እንኳን በነበረበት ሁኔታ አይኖርም፣ ለውጥ ይኖራል። እና አሁን ይቺ ሀይቃችን ከፍተኛ የሆነ ህመም ላይ ነው ያለችው። እና ይሄ ህመም ደግሞ ወዴት ያደርሳል ብለን ብንል ከእለታት አንድ ቀን ወደ ሞት ያደርሳል። እና እኔ ራሴ እንኳን ሳውቃት ሀይቋን መጀመሪያ ካየሁበት ቀን ጀምሮ ወይም በምርምር አንጻር ከቀረብኩበት ጊዜ ጀምሮ በሀይቁ ላይ አሳዛኝ የሆነ ለውጥ ነው እያየን ያለ ነው። ስለዚህ በብክለት ጎዳና ላይ ያለች ወደ ከፍተኛ ብክለትና ወደ አለመኖር እያመራች ያለች ሀይቅ ናት ብለን ብንነጋገር ጥሩ ሳይንሳዊ ገለጻ ይሆናል።
የሐዋሳ ሀይቅን ወደ አለመኖር እየወሰደ ያለው ነገር ምንድን ነው? ሀይቆች መቼና ምን ሲሆኑ ነው የሚሞቱት? ምክንያቶቹስ እነማን ናቸው? ኃላፊነት የሚወስደው አካል ማን ነው? መፍትሄውስ ለምኑና ለሌሎችም ጥያቄዎች ፕሮፌሰር ዝናቡ የሰጡት በምርምር ውጤትና በሙያዊ ትንተና የተቃኘ ምላሽ በሁለተኛው ክፍል ይዤ መለሳለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ተከታዩ ዝግጅት ባህልና ማህበረሰብ ይሆናል። ኢትዮጵያ ውስጥ ዘመናዊ ቲያትር የተጀመረበት 100ኛ ዓመት ሊከበር መሆኑ ተበሰረ። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ 11 የቲያትር ባለሙያዎች የተመሰረተው ስለ ቲያትር የተሰኘ ቡድን ከኢትዮጵያ የቲያትር ማህበር ጋር በመተባበር ዓመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቃ መርሃ ግብሮችን ማቀዱን ይፋ አድርጓል። ቡድኑ በዓመቱ ውስጥ በሀገር አቀፍ ደረጃ 100 ቲያትሮች የሚታዩበት በኢትዮጵያ ቲያትር ዙሪያ የተሰሩ ጥናቶችና እንዲሁም ታሪካዊ ተውኔቶች ለህዝብ የሚቀርቡበት በተጨማሪም አንጋፋና ለዘርፉ አስተዋጽኦ ያበረከቱ ባለሙያዎች የሚዘከሩበትና የተለያዩ ውይይት መድረኮች የሚዘጋጁበት እንደሚሆን አስታውቋል። ኤደን ገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት መዓዛ ወርቁ ጋር ቆይታ አድርጋ ተከታዩን አሰናድታለች።
ስለ ጥበብ፣ ስለ ቲያትር ያገባኛል፣ ይመለከተኛል ያሉ ሰዎች ስብስብ ነው። ስለ ቲያትር የተሰኘው ስብስብ የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቀታቸው ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከአመት በላይ ሲሻገሩና በመዲናዋ አዲስ አበባ 3 ቲያትሮች ብቻ መድረክ ላይ ሲቀሩ አረ ይሄ ነገር በዛ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳዬ ደራሲና ጸሐፊ ተውኔት ማዕዛ ወርቁ።
ለረጅም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ-19 ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ ግድስ ወርቆ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ቲያትርም ቶሎ አልጀመረም ነበረም። ከዛ በኋላ ምንድነው ምክንያቱ ለምንድነው ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል። ለምን ቲያትር ላይ የምናወራ የምንተዋወቅ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲያራ የሆነ ነገር ማድረግ አለብን። ለምንድነው ተለይቶ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫና የሚደረግበት ወይም ደግሞ አይከፈተው የሚል ጥያቄ ነበር የተነሳው። ተለይ ቲያትር ስራ ከጀመረ በኋላ ደግሞ ስናይ ቲያትር ቤቶች በስራ ላይ አይደሉም፣ እድሳት ላይ ናቸው። እና ከተማው ላይ ያለው የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችም እየቀነሱ ነው፣ የሚታዩ ትርኢቶች ብዛትም እየቀነሰ ነው። ቲያትር ላይ የሚሳተፉ ባለሙያዎችም ሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው ያለ እና ምንድን ነው ይህ ችግር እና ቲያትር የተማር ነው ብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ የተለያየ ስራ እየሰራ ላለነው ነገር መሰረታችን እውቀታችንን መነሻችንም ቲያትር ነው እና ሙያው ሲዳከም ባለቤት እንደሌለው ዳር ቆመን ማየት የለብንም። የሆነ መፍትሄ እንፈልግ። በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል። ሙያው ግን ከማነቃቃት እንጀምር፣ መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ 11 ሰዎች ነበሩ። እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝቶ በዚህ አመት 2013 የኢትዮጵያ ቲያትር 100ኛ አመቱ ይሞላል። ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያትር 100 አመቱ ይሆናል። በ1913 ነው የመጀመሪያው በድሮን ተክለ ሐዋርያት ተክለ ማርያም የተጻፈ ቲያትር ለተመልካች የቀረበው። ስለዚህ ይሄትን ያመልጠን አይገባም። በተለይ ቲያትር 100 አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናም በመንፈስም አንድ ያረገ፣ ያስተባበረ፣ ያነቃቃ፣ ያስተማረ ሙያ ነው። የብዙ ሰዎች ትዝታ ነው። ይጠቅማል፣ ይጠቅሟልም። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተዳክሞ ሊቀር አይገባውም። ቁጭት ከቁጭት የመነጨ እንቅስቃሴ ነው የጀመርነው።
ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና ለኢትዮጵያ ዘመናዊ ቲያትር ጅማሮን 100ኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል።
እዚህ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነን ያለን አባላቶች ስም እንቅስቃሴ ጀመርን እና የተለያዩ ቁዶች በዚህ አመት ለመስራት ያቀድናቸው ስራዎች ወይም እንቅስቃሴዎች ይህን አመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ የተለያዩ አማራጮች እንዲፈልጉ ያሉት ቲያትር ቤቶች ባይኖሩም እንኳን ቲያትርን የትም ቦታ መስራት ይቻላል እና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲፈሩ ማበረታታት፣ ማነጋገር፣ መደጋገፍ በተለይ ደግሞ ሙያተኞችም አንድ ላይ ተሰባስበን ችግሩን መፍታት አለብን። አሁን እሱም የጀመርነው እኛ ልንሰራ ካሰብናቸው እቅዶችስ ማለት በዚህ ጊዜ የዳበሩ ናቸው። ወደፊትም የምንጨምረው የምናዳብረው ነገር እንደተጠበቀ ሆኖ በዚህ አመት ውስጥ በተለይ የቲያትር 100ኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀድ ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩ እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦዎች ወይም ብዙ ውስብስብ ችግሮች ቢኖሩ ከነዚያ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግርም ቢኖር ችግሩ እንዲፈታ ግራቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይህን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚደንቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው እንዲያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ስለሚያስፈልጉ በእነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽታለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ቲያትር 100ኛ አመት ሲታሰብ ደግሞ ቲያትር ሳይታይ ወይም ትርኢቶች ሳይቀርቡ ስለማይሆን በቅድ ደረጃ ላይ 100 ቲያትሮች የሚቀርቡበት ፌስቲቫልም ማስበናል። በመቶኛ አመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህክመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። እሱን የማሳተምም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቋረጥ እስከዛ ድረስ ይዘውት ስለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንን ታሪክን በምስልና በድምፅ ቀርጾ የማቆየትም ሀሳብ አለን። ከደግሞ የመጀመሪያው ቲያትር የዛሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን በአግሜ ሶስት የዚህ የመቶኛነትን መዝጊያ ዝግጅት እናደርጋለን።
እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፊ ተውኔት መዓዛ ወርቁ ታስረዳለች።
እዚህ አመቱ በርካታ ተማሪዎች እየተመረቁ ይወጣሉ በቲያትር። ችግሩ ምንድነው? መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብንላቸዋሉ። በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ። በአማካር ክበባት እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ እየተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም በሚኖረን ትሬት ደግሞ አገር አቀፍ ነው። አዲስ አበባ ላይ ጎላ ብሎ ስለነበረ ነው እንጂ የምናወራው የኢትዮጵያ ክልል ክልሎች ያሉ እንቅስቃሴዎችንም ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያየ ቋንቋ እንዲሰራ በተለያየ ቦታ እንዲሰራ እና ኢትዮጵያ ሰፊ እንቅስቃሴ እንዲኖራል።
በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል።
ግን የእኛ እንቅስቃሴ በዚህ ዓመቱን በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደርገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሄ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረጉት ነው የምንፈልገው። ልክኛ እየተዳከመና ቁጥሩ እየቀነሰ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበርታት በማጠንከር ወይም ደግሞ የተደረገች መ ፕሮግራም ካለች እሱን በማገዝ እንዴት አብረውን ይሰራሉ ነው። በእርግጥ ለሚዲያ አቅጣጫ ሰጪ ሙያ የራሱ ዲስፕሊን አለ አይደለ? ይህን ዘግብልን ማለት ወይም ደግሞ የኛ የህዝብ ግንኙነት ሁኑ ማለት አንችልም። ነገር ግን በአዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ስታገኙ ብዙ ጉላ አስተሳሳሪ ሲበት የበለጠ አይደለም የሚጠፋ መፍትሄውም ከእነሱ የመጠየቅ ነገር ነው። የጋራ ምክክር ማለት ይቻላል።
የኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን መቶኛ ዓመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እናመሰግናለን። ለጥያቄው መልስ ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። አቶ ጊዳና መድህን የትግራይ ዴሞክራሲያዊ ፓርቲ ትዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶች በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ለሁለቱ እንግዶቻችን ጥያቄዎቻችሁን በሚከተሉት አድራሻችን እስከ ነገ አርብ የካቲት 19 ድረስ አድርሱን። ለጥያቄዎቻችሁ 202-205-9942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3505 ለዋትሳፕ ብቻ። ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል አት ቪኦኤ አምሃሪክ በፌስቡክ ይላኩልን። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንን በመጠቀም ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ እንደውልላችኋለን። የአሜሪካ ድምጽ። የተከበራችሁ አድማጮች ለምሽቱ አሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።